የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። ከአሜሪካ ድምጽ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀመረ። አብራችሁን ካመሻችሁ ከምትሰሟቸው ጉዳዮች መካከል በጎንደር የጥምቀት አከባበር ወቅት የደረሰው አደጋ መጠን ይፋ ተደርጓል።
33-250 የሚሆኑ ናቸው። ቅነጣው ወደ ጤና ጣቢያ አይተን የሽኛቸውን ሰዎች አሉ። በአጠቃላይ ነገር የታከሙት ወደ 230 ናቸው።
የጎንደር ዩኒቨርሲቲ ሆስፒታል ሜዲካል ዳይሬክተር ዶክተር አሸናፊ ታዘበው ናቸው። በጥምቀት በዓል አከባበር ወቅት በሐረርና ድሬዳዋ ተፈጥረው ስለነበሩ ግጭቶችም እናነሳለን። በሌላ ጉዳይ ኢትዮጵያ ከዓለም አቀፉ የገንዘብ ተቋም ያገኘችው ብድርና ድጋፍ እንዴት ይጠቅማታል? ምንስ ታሳቢ መደረግ አለበት ስንልም ጠይቀናል።
መንግስት ታዳጊ ሀገር ስለሆነ በተወሰነ ደረጃ ጣልቃ መግባት አስፈላጊ የሆነበት ኮንዲሽን ስለሚኖር ይህን ጉዳይ ላይ በደንብ ቢያስቡበት ጥሩ ነበረ።
የፋይናንስ ጉዳዮች ተንታኙን አብዱል መናን መሐመድን የሰማናቸው። ተጨማሪ ጉዳዮችም አሉ። በመስተንግዶ ሀብታሙ ስዩም አብሬያችሁ አመሻለሁ። ከሁሉ በፊት ግን አጫጭር የዓለም ዜናዎችን ኤደን ገረመው ታሰማናለች።
ከሶማሊያው ጽንፈኛ ታጣቂ ቡድን ከአልሸባብ ከፍተኛ ባዕዳን ተዋጊዎች አንዱ ከድቻለሁ ሲል አስታወቀ። ተዋጊው ሞቃዲሾ ከመንግስት ጋር ነኝ ብሏል። ዙቤር አልሙሃጅል እንደ አውሮፓውያን አቆጣጠር በ2006 ነው ከለንደን ወደ ሶማሊያ ተጉዞ አልሸባብን የተቀላቀለው። ከዚህ ወዲህ በቡድኑ ኃላፊ እርከን እያደገ ሄደው የአልሸባብ ሃይማኖታዊ ምሁራን ስብስብ የሆነው የሹራ ምክር ቤት አባል እስከመሆን የደረሰ ሰው መሆኑም ታውቋል። ሊቢያ የነዳጅ ዘይቷን ማምረቷ እንድትቀጥል በዚያ ያለው የዩናይትድ ስቴትስ ኤምባሲ አሳሰበ። ኤምባሲው ጥሪውን ያቀረበው የአማጽያኑ መሪ የሀሊፍ ሀፍጠር ኃይሎች በርካታ ዋና ዋና የነዳጅ ምርት ማውጫዎችና ማስተላለፊያዎችን መዝጋታቸውን ተከትሎ ነው። የሀፍጠር ተዋጊዎች አብዛኛውን የነዳጅ ምርት ያቋረጡት እሁድ በርሊን ላይ ከተካሄደው የሊቢያ ሰላም ዓለም አቀፍ ጉባኤ አስቀድመው መሆኑ ነው የተገለጸው። የሊቢያ ብሔራዊ የነዳጅ ዘይት ኮርፖሬሽን የነዳጅ ምርቱ መቋረጡ ሀገሪቷን በቀን 55 ሚሊዮን ዶላር ያከስራታል ተብሏል። የዩናይትድ ስቴትስ ኤምባሲ ዛሬ ባወጣው መግለጫ የነዳጅ ምርቱ መዘጋቱ የሊቢያ ሕዝብ ያለበትን አጣዳፊ የሰብአዊ ደህንነት ችግር ያባብሳል የሚል ጥልቅ ስጋት አሳድሮብኛል ብሏል። በሌላ በኩል የሊቢያ የነዳጅ ምርት ቢቋረጥም የነዳጅ ዋጋ ግን ቀንሷል። የሀሊፋ ሀፍታር ኃይሎች ዓለም አቀፍ እውቅና ያለው መንግስት ወደሚቀመጥባት ወደ ዋና ከተማዋ ትሪፖሊ አቅጣጫ እየገፉ ናቸው። የሁለቱ ተፋላሚዎች ወገኖች ተወካዮች በበርሊኑ ጉባኤ ላይ በቀጥታ አልተነጋገሩም። ሌሎቹ የጉባኤው ተሳታፊዎች ናቸው። ተኩሱን አቁሙን ለመደገፍና ከአሁን ቀደም የተባበሩት መንግስታት ድርጅት በሊቢያ ላይ የደነገገውን የጦር መሳሪያ ማዕቀብ ለማክበር የተስማሙት። ማዕቀቡ ቢጣልም ቱርክ የትሪፖሊውን መንግስት የሚረዱ ወታደሮችን አዝምታለች። ኮሮና ቫይረስ የሚሉት አዲሱ ቫይረስ ከተቀሰቀሰባት ከቻይና አልፎም በሌሎች ሀገሮች ይዛመታል ተብሎም እየተጠበቀ ነው። የዓለም የጤና ድርጅት ሌሎች ሀገሮችና መንግስታት የቫይረሱን መዛመት ለመከላከል ሌሎች ሀገሮችና መንግስታት በጤና ተቋማት የመከላከል እርምጃዎች እንዲወስዱ ተማጽኗል። በቫይረሱ የተጠቁ 278 ሰዎች መኖራቸውንና 6 ሰው መሞቱን ያሰሙ የዓለም የጤና ድርጅትም አረጋግጧል። የዓለም የጤና ድርጅት የኮሮና ቫይረስ ዓለም አቀፍ ትኩረት የሚጠይቅ አጣዳፊ የህዝብ ጤና ጥበቃ ጉዳይ ይሁን አይሁን ለማጠን ነገ አስቸኳይ ስብሰባ እንደሚያካሂድም አስታውቋል። የዓለም የጤና ድርጅት ቃል አቀባይ ታሬክ ጃሳሬቪክ ስለ አዲሱ ኮሮና ቫይረስ ብዙም የሚታወቅ ነገር እንደሌለ ገልጸው በመሆኑም እንዴት እንደሚዛመት ህመሙ ምን ያክል ከባድ እንደሆነና ምን ያክልስ ተዛምቷል፣ ምንጩስ ምንድን ነው የሚሉትን ጥያቄዎች ግልጽ ያለ መልስ እስካሁን እንደሌለ አስረድተዋል። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ።
ኤደን እናመሰግናለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የጥምቀት ሁኔታ እየተከበረባት በነበረችው ጎንደር የእንጨት ርብራብ ተደርምሶ ከአስር የሚልቁ ሰዎች ሕይወት እንደተቀጨ፣ ወደ መቶ የሚጠጉ ደግሞ ጉዳት እንደደረሰባቸው ተሰምተዋል። ትናንት ምሽት አስቴር ምስጋናው በስልክ ያገኘቻቸው ሁለት የዓይን እማኞች ያዩትን አጋርተው ነበር። በዕለቱ የአከባበሩን መድረክ በመምራት ላይ ከነበሩት መምህር አስካለ ካሳ እንጀምር።
የተፈጠረው ችግር ስቴጅ ተሰርቶ ነበር። ስቴጁ ላይ በብዛት የነበሩ ህዝቦች ነበሩ እና አሰራሩ የሚችለው ከሚችለው በላይ ከመጠን በላይ ይዞ ስለነበረ ሰው በፍቅር የሚከታተለው ባለት ምጠት ስለነበረ በዚህ ምክንያት ያው ሰው ስቴጅ ወደቀ፣ ሲወርቅ ሰው ወደቀ። በዚህ ምክንያት አለመረጋጋት የተፈጠረበት ምክንያት በዚህ ነው።
የጉዳቱ መጠንስ ምን ያህል ነው? ምን ያህል ሰው ጉዳት ደርሶበታል? ምን ያህል ሰው ሕይወቱ አልፏል? ጉዳት የደረሰባቸው በስፍራው የነበሩት የዓይን እማኝም በወቅቱ የነበረውን ሁኔታ እንዲህ ገልጸውታል።
መላከ ፀሐይ ቆሞስ አባ ገብረ ሚካኤል ሰራው ያው ከስራቸው ነበርኩኝ። በወቅቱ ወዲያውኑ በመቀመጫ አገልግሎት ተብሎ እንደዚህ በቆጥ ነገር የተሰራ ነው። እናቱ አራርቀው ስለተከሉት የሰዎቹን ዶዝ መሸከም አልቻለም እና በብዛት ወጡበት ወደቀ። ከፖለቲካ ከምን ከምን ጋር አይያዙ። እንጨቱ በአምሳ ሴንቲሜትር በአንድ ሜትር ስለተተከለ የሰዎቹን ክብደት መሸከም ስላቃተው ብቻ እንጨት ፈረሰ፣ ወደቀ በቃ።
ትናንት በጎንደር ከተማ በተከበረው የጥምቀት በዓል ወቅት በደረሰው የእንጨት ርብራብ መደርመስ የሞቱ ሰዎች ቁጥር 10 መሆኑን የጎንደር ዩኒቨርሲቲ ሪፈራል ሆስፒታል ዛሬ አስታውቋል። ይህንና ተያያዥ ጉዳዮችን የሚያነሳው ቀጣዩ የአስቴር ምስጋናው ዘገባ የሚጀምረው የሆስፒታሉ ሜዲካል ዳይሬክተር ዶክተር አሸናፊ ታዘበው በእጃቸው ያለውን የተጎጂዎች ቁጥር ከሚያጋሩበት ነው።
እኛ ጋር እንግዲህ የመጣው ከ230-250 የሚሆኑ ናቸው። መጣው ወደ ጤና ጣቢያ አይተን ይሽኛላቸው አንድ 20 ሰዎች አሉ። በአጠቃላይ እኛ ጋር የታከሙት ወደ 230 ናቸው። የሟች ቁጥርም እንግዲህ በነበረው መረጃ እናንተ ስንት እንደነበራቸው ባላውቅም እኛ እስከ ትናንት በነበር በሆስፒታላችን ኮንፊርም የተደረጉት 9 ናቸው። የከተማ ፖሊስ ያረጋገጠው እንዳለ እሱን እናቃለን፣ 10 እንደሆነ እናቃለን።
አሁን ሆስፒታሉ ላይ ያሉ ተጎጂዎች ምን ያህል ናቸው? ያሉበት ሁኔታስ?
80 ነበሩ። አብዛኞቹ ደህና የሚባል ስቴት ላይ ነው ያሉት፣ ጥሩ ላይ ናቸው። አንድ ነው ክሪቲካል የምንለው በጣም ጽኑ ህሙማን ውስጥ ያሉ አንዱ በጣም ላይፍ ትሬትኒንግ ነው። ቢያንስ ግን ከ40-50 የሚሆኑ አሉ። አሁን ቢሆን
ትላንት ለአሜሪካ ድምጽ አስተያየት የሰጡ የዓይን እማኞች የሟቾቹ ቁጥር 12 እንደነበር ነው የገለጹት። የደረሰው ጉዳት የፈጠረውን ስሜትና በአካባቢው ያለውን ሁኔታ የጠየኳቸው የትላንቱ የጥምቀት በዓል አከባበር ስነ ስርዓት በመድረክ መሪነት የሰሩት መምህር አስካል ካሳው ተከታዩን ብለዋል።
ዛሬ ሰላም ነው የተከበረው። ጥሩ በዓል ነው የነበረው። ተረጋግቷል። ታቦቶችን በሰላም ወደ መንበረ ክብራቸው ገብተዋል። በዓሉም የተረጋጋና ሰላማዊ የሆነ በዓል ነው የተከበረው። የጎንደር ወጣቶችና የጎንደር ክርስ አደጋ በደረሰባቸውን ሰዎች ተረባርበው ወደ ሆስፒታል የሚደርሱትን ወደ ሆስፒታል ልብሳቸውን እያወለቁ ወጣቶቹ ፈራሩጠው በቃ ልጆቹን መታገዝ በሚቻለው ሰዓት አግዘዋል። ያው አዘኑት ባረፉት ህይወታቸው ባለፈው ሰዎችና ጉዳት በደረሰባቸው ሰዎች ቤተክርስቲያኒቱ ሀዘን ተሰምቷታል።
በሀዘን ውስጥም ቢሆን የበዓሉ ቀጣይ ስነ ስርዓቶች በዛሬው ዕለት ሲካሄዱ መዋላቸውን እኒው አስተያየት ሰጪ ጠቁመዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አስቴር ምስጋናውን ለቀደሙት ዘገባዎች እናመሰግናለን። ቀጣዩ ዘገባም በጥምቀት በዓል ወቅት ከተፈጠረ ክስተት ጋር የሚያያዝ ነው። በሐረር ከተማ በጥምቀት በዓል አከባበር ወቅት በተፈጠረ ግጭት ተሳትፈው በቁጥጥር ስር መዋላቸውን የሐረሪ ክልል የፍትህና ጸጥታ ጉዳዮች ኃላፊ አቶ ናስር የሱፍ ለቪኦኤ ተናግረዋል። የከተማው የጸጥታ ሁኔታም እየተመለሰ ነው ተብሏል። በአንጻሩ በድሬዳዋ አንዳንድ ቦታዎች ያለው ውጥረት አሁንም አልረገበም ይላል ቀጣዩ የአዲስ ቸኮል ዘገባ።
በሐረር ከተማ ተፈጥሮ የነበረው ግጭት መረጋጋቱን የክልሉ መንግስት አስታውቋል። የክልሉ ፍትህና ጸጥታ ጉዳዮች ቢሮ ኃላፊ አቶ ናስር ዩሱፍ በተለይ ለአሜሪካ ድምጽ በሰጡት ቃል በዛሬው ዕለት የሚካኤል ቤተክርስቲያን ታቦት በሰላም መግባቱን፣ ነዋሪዎች ተፈናቅለውበታል በሚባለው በተለምዶ መጠለያ በተባለው ሰፈርም ከፍተኛ የጸጥታ ጥበቃ እየተደረገ መሆኑን አስረድተዋል። የግጭቱ መንስኤ ከልሙጡ ሰንደቅ ዓላማ ጋር የተያያዘ ነው ብለዋል አቶ ናስር።
በጥምቀት በዓል ምክንያት አድርጎ እንግዲህ ያው አካባቢ ማስዋብ ሁኔታ ነበረ። ይህን ከእምነት ውጭ የሆኑ ሌሎችን የሁለቱን እምነት ለመጋጨት የፖለቲካን ፍላጎት ለመሙላት የተለያዩ አካባቢ ከእምነት ተቋም ውጭ ባንዲራ ልሙጥ ባንዲራ ህግ ማይፈቀድ ባንዲራዎችን ለመሰቀል እና ወደ ግጭት የመራት ሁኔታ ነበረ። በዚህ መካከል ሄዶ ባንዲራዎች መውረድ አለበት ምክንያት ይህ ነገር ስነጋገሩ ወደ ግጭት ሁለት ወጣቶች የመሩበት ሁኔታዎች ነበሩ። ከዛ ተነስቶ ይህ በፊትም ታቅዶ የሰሩ ስለሆነ ቶሎ ወደ ግጭትን እምነት የመቀየር ሁኔታ ነበረ። ይሄን ግጭት የአካባቢ የሀገር ሸማግሌዎች፣ የእምነት አባቶች፣ የአካባቢ ያሉ ወጣቶች ችግሩ የማስቀረት ሁኔታውን ሞከሩት። ያ ሳይሳካ ቀርቶ ወደ ግጭት ሄዱ። ሰው አልተጋጩም። ያው ንብረቱ እየመቃጠል ንብረቱ እየመወደም ሁኔታዎች ነበረ። ይሄ በእምነትም ሳይሳካ ሲቀር ወደ ብሔር የመቀየር ሁኔታዎች ነበሩ። ይሄ ያው አፍራሽ ፖለቲካን የያዙ ቡድኖች ናቸው ይህን ያደረገ በግጭት የተከሰተ።
በግጭቶቹ የቆሰለ እንጂ የሞት እንደሌለ የገለጹት አቶ ናስር ከ17 በላይ ተጠርጣሪዎችና ሲጠቀሙባቸው ነበር የተባሉ ተሽከርካሪዎችም በቁጥጥር ስር መዋላቸውን ገልጸዋል። በፖሊስ ጣቢያ ላይ ጥቃት ተፈጽሞ በቁጥጥር ስር የዋሉት ተጠርጣሪዎች አምልጠዋል ተብሎ የተነገረው መረጃም ስህተት ነው ብለዋል።
ፖሊስ ጣቢያ ላይ ጉዳት ደርሷል፣ ያመለጠ እስረኛ የለንም። ጉዳቱ በፖሊስ ጣቢያ ላይ ጉዳት እንደደረሰ ነው። ያ አሁን የጠቀስን ፎቆች ጎን ለጎን ነው ያለው እና እዚህ ላይ ጉዳት ደርሷል፣ ወጣ እስረኛም የለንም እና ለቀጣይም አቅማችን አጠናክረን ይሄ ግዳንትን ለመረጋጋት ወንጀለኞችን ለመያዝ ዝግጅት ላይ ነው ያለ ነው።
በትላንትናው ዘገባችን ኦፌኮ ቢሮ የተከራየበትን ህንፃን ጨምሮ በከተማዋ የተወሰኑ ህንፃዎችና የንግድ ቤቶች ጥቃት እንደተፈጸመባቸው መዘገባችን ይታወሳል። በተመሳሳይ በትላንትናው ዕለት ከሰዓት ድሬዳዋ ሳቢያን አካባቢ የጎርጎሮስ ታቦት ሲገባ በተነሳ ግጭት አንድ ሰው ሞቶ በርካቶች እንደቆሰሉ የድሬዳዋ ፖሊስ ኮሚሽን ህዝብ ግንኙነት ዳይሬክተር ኮማንደር ገመቹ ካቻ ለጋዜጠኞች አስታውቋል።
በዓሉ ያለምንም የጸጥታ ችግር ሲከናወን ቆይቷል። ትናንት ጥር 11 2012 ዓ.ም 10 ሰዓት ገደማ ሁሉም ታቦታት ወደ መንበራቸው በሰላም ገብተዋል። ነገር ግን በድሬዳዋ ከተማ ቀበሌ 02 ልዩ ስሙ ጀርባ ተብሎ ከሚጠራው አካባቢ ጎርጎሪዎስ ታቦት ወደ መንበሩ ለመግባት ጥቂት መንገድ ሲቀረው በተከሰተ ግጭት አንድ ሰው በድንጋይ ተመቶ በሕክምና ላይ እንዳለ ህይወቱ አልፏል። 7 ሰው ላይ በጥይት ተመቶ ከባድና ቀላል አካል ጉዳት ደርሷል። 14 የፖሊስ አባላት በደረሰባቸው ድብደባ ከባድና ቀላል አካል ጉዳት ደርሰባቸዋል። ከዚህ ጋር ተያይዞ አንድ የከብቶች መኖ መጋዘን በእሳት ተቃጥሏል። አንድ መኖሪያ ቤትም እንደዚሁ በእሳት ተቃጥሏል። 2 መኪናም በእሳት ተቃጥሏል። አንድ መኪና የመሰባበር አደጋ ደርሶበታል። ለስራ የወጣ አንድ የፖሊስ መኪናም እንደዚሁ ተሰብሯል። 3 መደብር ተዘርፏል። የተለያዩ መኖሪያ ቤቶችም እንደዚሁ የተዘረፉበት ሁኔታ ነው ያለው።
ድሬዳዋ በዛሬው ዕለት የቅዱስ ሚካኤል ታቦት በሰላም የገባ ሲሆን ሳቢያን አካባቢ የነገሰው ውጥረት ግን አለመርገቡን ነዋሪዎች ለቪኦኤ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል ለዘገባው እናመሰግናለን። እነኚህ አሳዛኝ ክስተቶች በተለያዩ የአገሪቱ ክፍሎች ቢፈጠሩም በአብዛኞቹ የኢትዮጵያ ስፍራዎች በዓሉ በሰላም ሲከበር እንደዋለ ከነዋሪዎች ሰምተናል። በአምቦ ያገኘናቸው የበዓሉ ተሳታፊዎች የነገሩንን በአጭሩ እንስማ።
ስሜ አብዲሳ ይባላል። ነዋሪነት እዚሁ አምቦ ከተማ ውስጥ ነው። በዓሉ በጣም የደመቀ ነው። በጣም ደስ በሚል ሁኔታ ነው እየተከበረ ያለው። እጅግ በጣም ደስ ነው። ከወትሮ የበለጠ በጣም ደማቅ ሆኖ እየተከበረ ያለው።
ሙሉ አድማሱ ይባላል። በዓሉ በጣም አሪፍ። በዓሉ እንግዲህ ይሄ ብዬ የሚገልጽልህ ነገር የለም። በጣም ደስ የምንለው ፍራቱ ምን ሁሉም ነገር በጣም ደስ ይላል። እንግዲህ ታቦቱን በስርዓት እየሄደ ነው። ሰውም ፖሊሶቹም ደግሞ ተባብሮ እንደዚህ ማየቱ በጣም ደስ ይላል።
እናንተ ወቅት ሎሚ ውርወራ ነበር። እስቲ ስለሱ ያስታውሱልኝ።
አው እንዴ ድምቀት ሰው ተዘጋጅቶ ይሄዳል። ያው ሴቷም ታቃለ ዱም ይተዋወቃል። ግን ያው በዛ ሰዓት እየተጫጩ ይገባሉ ማለት ነው።
ደስ ብሎኝ ባላለው በጣም ደስ ይላል። ሁሉም ጊዜ የበለጠ በጣም ደስ የሚያሰኝ ሁኔታ ነው የሚታየው። ሰላም፣ አንድነት፣ ህብረት፣ ወንድማማችነት እየታየ ከትላንትና ጀምሮ መንገድ በማጠብ ወጣቶቹ ቤቱንም አዲስ መልክ በመስራት ብዙ ሁኔታዎችን ሲያካሂዱ የነበረ ነው። ቆንጆ ነው። ሰላም አለ፣ አንድነት አለ፣ ፍቅር አለ።
ቀደም ብለን የሰማናቸውን ምዕመናንን ጠይቆ የላከልና ኮር መልካ ነበር። እናመሰግናለን። አሁን ወደ ቀጣዩ ዘገባ እንሻገር። ከሰሞኑ ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ ወደ 3 ቢሊዮን ዶላር የሚጠጋ ገንዘብ በብድርና ድጋፍ መልኩ እንዲሰጥ መወሰኑ አስታውቋል። ለመሆኑ ይህ ገንዘብ የኢትዮጵያን ምጣኔ ሀብት በምን መልኩ ያግዛል? ለተሻለ ውጤትስ ምን አይነት ጥንቃቄዎች መወሰድ አለባቸው? ቀጣዩ የጋቢና መደብር መሰናዶ ይነግረናል። በአውሮፓውያን አቆጣጠር መስከረም 2019 ላይ ኢትዮጵያ በ2030 ዓ.ም በምጣኔ ሀብት ረገድ ከፍ ያደርገኛል፣ ፍላጎቴን ያሟላልኛል ያለችውን እቅድ ይፋ አድርጋለች። እቅዱ መጠሪያ ሀገር በቀል የምጣኔ ሀብት ማሻሻያ ይባላል። ይህ እቅድ ይሳካ ዘንድ ሀገሪቱ ደጋፊዎችና አበዳሪዎችን ደጅ ስትጠና ከርማለች። አዎንታዊ መልሳቸውን ከሰጡት መካከል አንዱ ዓለም አቀፉ የገንዘብ ተቋም IMF ነው።
በዋናነት ጠቅላይ ሚኒስትር አብይ በኢኮኖሚ ዘርፍ ላይ የአገር በቀል ማሻ ፕሮግራም በሚል ያቀረቡትን ለማስተዋወቅና እሱን ደግሞ የኢኮኖሚ ማሻ ፕሮግራሙን ተግባራዊ ለማድረግ የሚያስችል የገንዘብ ድጋፍ ለማሰባሰብ ያለመ ነበር። ያንን ካጤኑ በኋላ 3 ወር ተኩል በኋላ የIMF 2.9 ቢሊዮን የአሜሪካን ዶላር ለ3 ዓመት የሚውል ድጋፍ ፋይናንስ ያጸደቁበት ሁኔታ እንዳለ ይታወቃል።
የሰማችኋቸው በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋን ነው። ከሰሞኑ የኤምባሲያቸውን የግማሽ ዓመት አፈጻጸም ለማሰማት በጠሩት ጋዜጣዊ መግለጫ ላይ ከተናገሩት የተወሰደ ነው። IMF በድረገጹ ላይ ባተመው ማስገንዘቢያ ላይ በ3 ዓመታት ውስጥ ተከፋፍሎ የሚሰጥ የ2.9 ቢሊዮን ዶላር ብድርና ድጋፍ አቅርቦት ለኢትዮጵያ መፍቀዱን ያወሳል። አምባሳደር ፍጹም ይሄ ገንዘብ የኢትዮጵያን ምጣኔ ሀብት እንዴት ሊደግፍ እንደሚችልም አብራርተዋል።
በዚህ መልክ የሚመጣው ገንዘብ በቀጥታ ወደ መንግስት የሚገባ ላይ በመሆኑ መንግስት በዋናነት የማክሮ ኢኮኖሚውን ለማረጋጋት ይጠቀምበታል። የማክሮ ኢኮኖሚ በሚረጋጋበት ሰዓት አምራቾች፣ ኤክስፖርተሮች ይበረታታሉ። ስለዚህ የኢትዮጵያ የባላንስ ኦፍ ፔመንት ይሻሻላል። የባላንስ ኦፍ ፔመንቱ መሻሻል የዋጋ ግሽበትንም ያሻሽለዋል። ኢኮኖሚውም እድገቱን ጨምሮ እንዲሄድ ያደርገዋል። መንግስት ይህን ብቻ አይደለም፣ በአሁኑ ሰዓት ከፍተኛ እርምጃዎች ከስር ከስር እየወሰደ ነው። ለምሳሌ አዳዲስ ኢንቨስትመንቶች በመንግስት እንዳይከናወኑ አቁሟል። ነባር ኢንቨስትመንቶችን የማጠናቀቅ ነው ቅድሚያ የሚሰጠው ብሏል። ይሄ መሆኑ ገንዘብ ለግል ዘርፉ፣ በባንኮች ያለው ገንዘብ ለግል ዘርፉ እንዲውል አቅም ይሆናል ማለት ነው።
ሀያ ዓመታትን ለሚጠጉ ጊዜያት የፋይናንስ ጉዳዮች ባለሙያና አማካሪ ሆነው የሰሩት በአሁኑ ሰዓት በእንግሊዝ የኤደንብራ ንግድ ትምህርት ቤት የኢንዱስትሪያል ፖሊሲ የዶክትሬት ተማሪ የሆኑት አብዱል መናን መሐመድ ኢትዮጵያ ያገኘቻቸው ድጋፎችና ብድሮች በተለይ ሀገሪቱን ከተጋረጠባት የውጭ ምንዛሬ እጥረት ለማውጣት ያላቸውን አቅም በመልካም ጎንነት ያነሳሉ። ሆኖም ብድርና ድጋፉን ለኢትዮጵያ የሰጠው የፋይናንስ ተቋም የዘረዘራቸው ቅድመ ሁኔታዎች በጥንቃቄ ሊመረመሩ ይገባ እንደነበረ ይናገራሉ።
ወደ ኮንዲሽኖች ዝርዝር በምንገባበት ሰዓት አንደኛው የኢትዮጵያ መንግስት ወደ ፍሌክስብል የሆነ ኤክስቼንጅ ሬት ሪጅም ይላል። ፍሌክስብል ማለት የውጭ ምንዛሬው በአሁኑ ሰዓት እየተመነ ያለው ብሔራዊ ባንክ ጣልቃ በመግባት ኦልሞስት ማኔጅድ ፍሎቲንግ ይሉታል፣ በአንዴ እንዳይወድቅ ማለት ነው። አሁን ግን የተቀመጠብን ኮንዲሽን ወደ ፍሌክስብል ወደሆነ ሪጅን ወይም በ3 ዓመት ውስጥ እንድንገባ ነው የሚፈለገው። ያ ማለት የውጭ ምንዛሪ ሽያጭና ግብይት በገበያ የሚወሰን ይሆናል ነው የሚለው። አሁን ባለበት የኢትዮጵያ ኢኮኖሚ ሁኔታ ወደዛ መግባቱ ብር በፍጥነት ሊወድቅ ይችላል እና የኢትዮጵያ መንግስት ያን ኮንዲሽን ተቀብሏል። አንደ በሁለተኛ ደረጃ የተቀበለ ኮንዲሽን የኢትዮጵያ መንግስት ከታክስ በበቂ ሁኔታ ይሰበስባል፣ አላማውም መሰረታዊ ለሆነ ኢንፍራስትራክቸር እና ፖቨርቲ ሪደክሽን ነው ይላል። ይህ ማለት ከሞላ ጎደል የመንግስት ኢኮኖሚ ጣልቃ ገብነቱን ሊሚት ያደርጋል ማለት ነው። እሱም ብቻ አይደለም፣ መንግስት ታክስ እንዲጨምርም ይፈልጋሉ እንደሱ። ለምን? መንግስት በሚንሱ እንዲኖር ይፈልጋል፣ ገቢውና ወጪውን እንዲያመጣጥል ይፈልጋል። ይህ ማለት መንግስት ብዙ ታክስ እንዲጨምር ጫና ስላለበት ህብረተሰቡ ላይ ታክስ የመጨመሩ ነገር ሊኖር ይችላል። ፕሮባብሊ አሁን በቅርብ ሰምተው ይችላል የኤክሳይዝ ታክስ ጉዳይም ከዚህ ጉዳይ ጋር ተያይዘ የመጣ ሊሆን ይችላል።
ቅድመ ሁኔታዎቹ የመንግስትን የፋይናንስ ዘርፍ ጣልቃ ገብነት መቀነሳቸውም ያልታሰበ ምጣኔ ሀብታዊ ችግር እንዳያፈራ አቶ አብዱል መናን ይመክራሉ።
የመንግስት የኢኮኖሚ ጣልቃ ገብነት በኢንቨስትመንት መልኩ በደንብ ሊታሰብ ይገባ ነበረ። መንግስት ታዳጊ ሀገር ስለሆነ በተወሰነ ደረጃ ጣልቃ መግባት አስፈላጊ የሆነበት ኮንዲሽን ስለሚኖር ይህን ጉዳይ ላይ በደንብ ቢያስቡበት ጥሩ ነበረ።
የፋይናንስ ጉዳዮች ተንታኙ አብደል መናን መሐመድ አክለውም ዓለም የገንዘብ ተቋም ከተገኘው ገንዘብ መካከል በብድር መልክ የሚወሰደው አከፋፈሉ እስከ 5 ዓመት የሚደርስ የእፎይታ ጊዜ እንዳለው፣ የመክፈያ ጊዜውም ረዘም ያለና የወለድ መጠኑም አነስተኛ መሆኑ የአከፋፈል ጫናውን የሚቀንስ መሆኑን በመልካምነት አንስተው ገንዘቡ ጥንቃቄ በተሞላበት ሁኔታ ለጥቅም ካልዋለ የብርን መውደቅ ብሎም የዋጋ ግሽበትን ሊያስከትል እንደሚችል መዘንጋት እንደሌለበት መክረዋል። አድማጮቻችን በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን የሙዚቃ አፍታን ውሰድ። ቼሊና ሙዚቃውን ወደ ኋላ እንመለስበታለን። ከዚያ በፊት ግን አንድ ቀሪ መሰናዷችንን በመቀጠል እናሰማችሁ። የሳይንስና ከፍተኛ ትምህርት ሚኒስቴር በደህንነት ስጋት ምክንያት ከከፍተኛ የትምህርት ተቋማት የወጡ ከ35,000 በላይ ተማሪዎችን ወደ ትምህርት እንዲመለሱ እየሰራ መሆኑን እንዲሁም ከፍተኛ የትምህርት ተቋማቱንም በደህንነት ካሜራዎች ለማስጠበቅ ስራ መጀመሩን አስታውቋል። ኤደን ገረመው ዘገባ አላት።
በጠፍቷል። ብዙዎችም ከደህንነት ስጋት አኳያ ትምህርታቸውን አቋርጠው ወደ ቀያቸው ለመመለስ ተገደዋል። የሳይንስና ከፍተኛ ትምህርት ሚኒስቴር ታዲያ በዩኒቨርሲቲዎች ውስጥ ያለውን የጸጥታ ሁኔታ በማስጠበቅ በኩል አበክሮ እየሰራ መሆኑን ገልጾ አሁን ላይ በዩኒቨርሲቲዎች ውስጥ ሰላም ስለመጣ ከ35,000 በላይ የሆኑና በተለያዩ ምክንያቶች ከትምህርት ገበታቸው ላይ ያልተገኙ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ እየሰራ መሆኑንም አስታውቋል። አቶ ደቻሳ ጉርሙ በሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር ናቸው።
ወደ 35,000 ተማሪዎች በተለያየ ጊዜ ከትምህርት ገበታቸው ላይ እንደተፈናቀሉ ትምህርት ላይ የሉም ማለት አይደለም። አንድ ዩኒቨርሲቲዎች ናቸው ግምገማ የተደረጉ በወቅቱ የነበረውን ነገር ማለት ነው። አንዳንድ ዩኒቨርሲቲዎች በሳምንት 15 ቀንም ምን ሊያጣራ ተቋቁሞ ወደ ዩኒቨርሲቲዎች የሄደው ኮሚቴ እነሱ ያቀረቡትን ሪፖርት ነው ባለፈው የገመገብ ነው። ይሄ ቁጥር የተነሳው በዛ አንጻር ነው። ግን በየጊዜው በየቀኑ የሚቀያየር ነገር ነው። ሰላሙ ሁኔታ በጣም አስተማማኝ ስላልነበረ ሲመለሱ ቁጥሩ ይሻሻላል ማለት ነው እና ከሁለት ዩኒቨርሲቲዎች በስተቀር በአብዛኛው በሁሉም ዩኒቨርሲቲዎች የተወሰነ የተማሪዎች ቁጥር ከመንጠባጠብ ውጭ ኢትዮጵያ ያለጠፈው ተማሪዎችን ጥሪ ያቀረቡት 14 እና 15 ስለሆነ አብዛኛው ተማሪ የለም ማለት ነው እዛ። እንደገና ደምቢዶሎ ዩኒቨርሲቲ ላይ ካለው ከጸጥታ ሁኔታ ጋር በተያያዘ የተወሰኑ ተማሪዎች የትምህርት ገበታቸው ላይ የለው። ስለዚህ አሁን ከበዓልም ከምናምንም ተያይዞ ማለት ነው ደምቢዶሎም ከትምህርት ገበታ ላይ ያልተገኘች፣ ግን ይሄ አጠናክረን ይህንኑ እየተገበሩ ነው ያሉት አሁን።
አቶ ደቻሳ በዩኒቨርሲቲዎች ውስጥ የፖሊስ ኃይል ከገባ በኋላ የደህንነት ሁኔታው መሻሻሉን ገልጸው በተለያዩ የሀገሪቱ ክልሎች የሚገኙ ዩኒቨርሲቲዎች በር ላይም የደህንነት ካሜራዎችን በመትከል ላይ መሆናቸውን አሳውቀዋል።
ሰላሙ አሁን በጣም ጥሩ ነው ይሻላል። ከፌዴራል ፖሊስ ጋር መስራት ከጀመርን በኋላ እንዲ ሁለቱ ዩኒቨርሲቲዎች ላይ ራሱ በጣም ትልቅ የሆነ መሻሻል አለ። ስጋት የለም፣ ችግር የለም። በደንብ በስተደረኝ አጠናክረን የምንሄድ ከሆነ እና ልጆቹም ደግሞ ከስጋት ሊናቸውን አጥብቀው ወደ ዩኒቨርሲቲዎች የሚመለሱ ከሆነ ሰላማዊ መማር ማስተማሩ እናስቀጥላለን፣ እናጠናክራለን ማለት ነው ሁለቱ ዩኒቨርሲቲዎች። ሌሎቹ ዩኒቨርሲቲዎች ግን ያለምንም ችግር አሁን ያው ሰላማዊ መማር ማስተማሩ እያካሄዱ ነው ያሉት። ይህንን አሁን በሁሉም ዩኒቨርሲቲዎች ነው የደህንነት ካሜራዎችን መቅጠም የምፈልገው ስለሚያስፈልግ፣ በተለይ ደግሞ የተሻለ አደረጃጀትም የተሻለ የአጥር የምናምን ችግር የሌለባቸው ዩኒቨርሲቲዎች ላይ ከዚህ በፊትም ነበሩ፣ እሱን አጠናክረን እንቀጥላለን ማለት ነው። አብዛኞቹ ነባር ዩኒቨርሲቲዎች አሏቸው እነኚህ። ይሄን ነገር በትክክል በሚፈለገው መጠንና በሚፈለገው ጥራት ያለመጠቀም ክፍተት ነው ያለው። እሱም ግን አሁን ማጠናከር የሚገባቸውን እና ያሉትን ክፍተቶች ጠግነው ይህንን ያደርጋሉ። ሌሎች ደግሞ ይህንን የሌላቸው ዩኒቨርሲቲዎች በሚችሉት ፍጥነት በሚችሉት ጊዜ ይህንን ይገዛሉ፣ ይገጥማሉ፣ ይጠቀማሉ ብለን ነው ስለሆነ ማለት ነው። መረጃዎችን ከማጠናከር አንጻር የሚረዳ የሚጠቅም ነገር ስለሆነ በሰለጠነ የሰው ኃይልና በተሻለ ወንጀልን መከላከል በሚችሉ አካላት መጠበቁ እንደተጠበቀ ሆኖ ይህንንም መጠቀም ግን የተሻለ ጠቀሜታ አለው፣ ያስፈልጋል። ይህንኑ አጠናክረን ለዚህ ከሴኩሪቲ ፐርፐስ ከውጭ የሚገቡ ሰዎችም በተለይ ተማሪ መግቢያ ተለይቶ ማለት ነው በመግቢያቸው በኩል ተማሪ ስለመሆኑ እንደዚህ ተጣርቶ ታይቶ ቢገቡ የተሻለ ነገር ነው እና ከተማሪዎች ደህንነት አንጻር አሁን ካለው ሁኔታ አንጻር ሲታይ ጠቃሚ የሆነ ነገር ስለሆነ ይህንን መተግበር አለብን ብለን እየሰራን ነው። አጠንክረን አጥብቀን ሁሉም ባለድርሻ አካል ሚናውን የሚወጣ ከሆነ እንቀጥላለን፣ እንሄድበታለን።
አቶ ደቻሳ አሁን ባለው ሁኔታ ዩኒቨርሲቲዎቹ ደህንነታቸው የተጠበቀና ወደ ሰላማዊ የመማር ማስተማር መመለሳቸውንም ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ከትዊተርና ፌስቡክ አድራሻዎቻችን በተጨማሪ በኢሜይል gabina@voanews.com ብላችሁ አስተያየታችሁን ላኩልን። አብታሙ ስዩም ሳስተናግዳችሁ ነበር። ከአቀናባሪያችን ሞክቢል ያቤሮ ጋር በዚሁ ተሰናበትን። ደህና እደሩ። I'll never be sad.
Tun Radio VOA seganta fan remote. Radio VOA seganta fan remote wita tag jimata galgal saati la mawrak ak saati sadeet metrmani diddami la ma diddami shani fi sud